ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መስከረም 22 2010 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልን ቆንጂት ታዬ ነን።
በዩናይትድ ስቴትስ የኔቫዳ ግዛቷ ላስ ቬጋስ ከተማ ውስጥ አንድ ግለሰብ ትናንት እሁድ ተኩስ ከፍቶ ከ50 ሰው በላይ ገደለ፣ ሌሎች ከ400 በላይ አቆሰለ።
የጠየቅናቸው ጥያቄዎች ሙሉ በሙሉ አልተመለሱም፣ ግን ችግራችንን መረዳታቸውን በተለይም ባለፈው ዓመት ብዙ ችግሮች ተፈጥሮ ብዙ ሰልፍ ወጥቶ ጠይቃቸው።
ክቡራትና ክቡራን አድማጮች፣ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ መልእክት አሰምተዋል። ይህንኑ ቀደም ሲል የገለጽነውን የዩናይትድ ስቴትስ ግዛቷን የኔቫዳ የላስ ቬጋስ ከተማ ግድያ አስመልክቶ ከላስ ቬጋስ ነዋሪዎች አንድ ኢትዮጵያዊም እንዲሁ አነጋግረናል። በምሽቱ አብይ ርዕስ ይዘነዋል። ለሰዓቱ ዋና ዋና የዓለም ዜና ቆንጅት።
አቶ ሳምሶን ውብሸት ይባላል። ቀደም ሲል ያደመጥነው የላስ ቬጋስ የተናገረው። ለሰዓቱ ካሉን ሌሎች ዜናዎች ደግሞ የኬንያ ፖሊሶች በተቃዋሚ ሰልፈኞች ላይ አስለቃሽ ጋዝ በረጩ የሚሉና ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ዩናይትድ ስቴትስ ኔቫዳ ክፍለ ግዛት ላስ ቬጋስ ከተማ ውስጥ አንድ አጥቂ ትናንት እሁድ ማታ የሀገረሰብ ወይም ካንትሪ ሙዚቃ ዝግጅት ለመመልከት ታድመው በነበሩ ላይ ተኩስ ከፍቶ ቢያንስ 50 ሰው ገሎ ከ400 በላይ ማቁሰሉ ታወቀ። ጥቃቱ በዩናይትድ ስቴትስ ታሪክ በጅምላ የተኩስ ጥቃት በተገደሉ ሰዎች ብዛት ከምን ጊዜውም ከፍተኛው እንደሆነ ነው የተነገረው። የላስ ቬጋስ ከተማ ፖሊስ እንደገለጸው አጥቂው እዚያችው ኔቫዳ ክፍለ ግዛት ሜስኩዊት የምትባል ከተማ የሚኖር ስቴፈን ፓደክ የተባለ የ64 ዓመት ዕድሜ ያለው ነጭ ሰው እንደነበር ታውቋል። ታጣቂው ማንዳሌ ቤይ በሚባለው ባለ ቁማር መዝናኛ ሆቴል 33ኛ ፎቅ ላይ ከነበረው ክፍል ውስጥ ሆኖ ሲያበቃ ከመንገድ ባሻገር የሙዚቃውን ዝግጅት ለማየት ሜዳው ላይ በተኮለኮለው 22,000 ሰው ላይ ነው ተኩስ ያርከፈከፈው። ሰው እየተጫጫኸ ሲደበቅና ሲሯሯጥ ታይቷል። ፕሬዚደንት ዶናልድ ትራምፕ ግድያውን የለየለት ሰይጣናዊ አድራጎት ሲሉ አውግዘውታል። የላስ ቬጋስ ፖሊስ ጆሴፍ ሎምባርዶ በሰጡት ቃል ልዩ ስልጠና ያላቸው ፖሊሶች የአጥቂውን የሆቴል ክፍል ሰብረው ሲገቡ ሞቶ እንዳገኙትና ራሱን ገድሎ ነው ተብሎ እንደሚታመን ገልጸዋል። ፕሬዚደንት ትራምፕ በንግግራቸው ፖሊሶችን በዚህ እጅግ የከፋ ጥቃት ወቅት ስለከፈላችሁት መስዋዕትነትና ፈጥናችሁ ስለ መድረሳችሁ አመሰግናችኋለሁ ብለዋል። የፊታችን ረቡዕ ወደ ላስ ቬጋስ እንደሚሄዱም ሚስተር ትራምፕ አስታውቀዋል።
To the families of the victims, we are praying for you and we are here for you. And we ask God to help.
ለሰለባዎቹ ቤተሰቦች እየጸለይንላችሁ ነን፣ አብረናችሁ ነን። ይህን እጅግ ጨለማ ወቅት እንድትቋቋሙ እንዲረዳችሁ እግዚአብሔርን እንማጸናለን። አሜሪካውያን በሐዘን በአሰቃቂ ወቅት ምንጊዜም በአንድነት የሚቆሙ ዛሬም በአንድነት ይቆማሉ።
ግለሰቡን ይህንን ጥቃት ለማድረስ ምን እንዳነሳሳው የታወቀ ነገር የለም። ምን እምነት እንደሚከተል እንደማይታወቅና ከጽንፈኛ ቡድን ጋር ግንኙነት ነበረው ተብሎ እንደማይታመን ነው የቬጋስ ፖሊሱ ሎምባርዶ የጠቆሙት። የእስልምና መንግስት ነኝ ብሎ ራሱን የሚጠራው ቡድን ግን አጥቂውን ከወራት በፊት እስልምና ሃይማኖትን ተቀብሏል፣ የኛ ወታደር ነበር ሲል ኃላፊነት ወስዷል። ለዚህ የሰጠው ማስረጃ ግን የለም ቡድኑ። የዩናይትድ ስቴትስ የደህንነት ባለስልጣናት ይህንን አይሲስ የተናገረውን ይዘው እየተከታተሉ መሆናቸው ታውቋል። ባለስልጣናት ተጨማሪ መረጃ ለማግኘት የአጥቂው ደባል ነበረች የተባለች አንዲት ሴት ሲያድኑ የነበረ ሲሆን አሁን ግን ፍለጋውን ትተውታል ተብሏል። አጥቂው ድርጊቱን ብቻውን የፈጸመው ነው ብለው እንዳመኑ ነው የተገለጸው። በምሽቱ አብይ ርዕስ ዝርዝር እና ከኢትዮጵያውያን ያገኘነውን አስተያየት እና ቃል እናሰማለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኢትዮጵያ ውስጥ ለአስር ዓመታት በሚስጥር እስር ቤት ታስረው የቆዩ ሁለት ኤርትራውያን የቴሌቪዥን ጋዜጠኞች ተስፋ ልደት ኪዳኔና ሳልህ ጋማ የተባሉ በሳምንቱ መጨረሻ መለቀቃቸው ተዘግበዋል። የሁለቱም ጋዜጠኞች መለቀቅ ቤተሰቦቻቸውና የሰብአዊ መብት ተሟጋቾች አረጋግጠውታል። ጋዜጠኞቹና አንድ ሌላ ኤርትራዊ መፈታታቸውን ለቪኦኤ ያረጋገጡት የጋዜጠኛ ተስፋ ልደት የቤተሰብ አባል የሆኑ ሰው ሳላህ ጋማ እንደውም ወደ ኤርትራ መጓዙን ገልጸዋል። ኬንያና ሶማሊያ ድንበር ላይ እንደ ኤሮፓውያን አቆጣጠር በ2006 ዓ.ም የተያዙት ሁለቱ ተስፋ ልደት ኪዳኔ የኤርትራ መንግስት የቴሌቪዥን ጣቢያ ኤሪ ቲቪ ካሜራማን ወይም ቪዲዮ ቀራጭ የነበረ ሲሆን ሳለህ ጋማ ደግሞ ጋዜጠኛና የፕሮግራም አስተናጋጅ እንደነበረ ተዘግቧል። ስለ ጋዜጠኞቹ መፈታት ከኢትዮጵያም ይሁን ከኤርትራ መንግስት የወጣ መግለጫም ሆነ አስተያየት የለም። ሁለቱም መንግስታት አፍሪካ ውስጥ ጋዜጠኛን በማሰር በግንባር ቀደምትነት የሚጠቀሱ እንደሆኑ ግን ይታወቃል።
የኬንያ የምርጫ ባለስልጣናት እንዲባረሩ ለመጠየቅ በወጡ ተቃዋሚ ሰልፈኞች ላይ ፖሊስ አስለቃሽ ጋዝ ተኮሰ። ተቃዋሚዎች ያለፈውን ምርጫ ያበላሹ ብለው የወነጀሏቸው የምርጫ ባለስልጣናት እንዲወገዱ በመጠየቅ ዛሬ ዋና ከተማይቱ ናይሮቢና ኪሱሙ ውስጥ ሰልፍ አካሂደዋል። ተቃዋሚዎቹ ኮሚሽኑ ወንጀል ፈጽመዋል፣ አባላቱ ከስራቸው ተወግደው አብዛኞቹ መታሰር አለባቸው ያሉ ሲሆን አንድ የኬንያ መንግስት ቃል አቀባይ ነጻው ምርጫ ኮሚሽን በሌላ አይተካም ሲሉ በቅርቡ ተናግረዋል። ተቃዋሚዎችን ይህ ውሳኔ ይብስ አስቆጥቷል። የኬንያ ጠቅላይ ፍርድ ቤት ስልጣን ላይ ያሉት ፕሬዚደንት ኡሁሩ ኬንያታ ማሸነፋቸው የተገለጸበትን የምርጫ ውጤት እንዲሰረዝና አዲስ ምርጫ እንዲካሄድ ባለፈው ወር መወሰኑ ይታወሳል። ተቃዋሚው መሪ ራይላ ኦዲንጋ የምርጫ ኮሚሽኑን ማውገዛቸውን ቀጥለዋል። የድጋሚ ምርጫው በአውሮፓውያኑ የዘመን አቆጣጠር ጥቅምት 26 ወይም በኢትዮጵያ የዘመን አቆጣጠር ጥቅምት 16 ከ20 ቀን በኋላ ማለት ነው ይካሄዳል።
ለአካባቢያዊና ብሔራዊ ጥቅሞቻቸው ሲሉ መንግስታት የፖለቲካ ጨዋታቸውን ለማጋጋል ስደተኞችን መጠቀሚያ እያደረጉ በሄዱ መጠን ከጦርነትና ከመሳደድ እየሸሹ ለሚወጡ ሰዎች የሚሰጠው ጥገኝነትና ከለላ እየተሸረሸረ መሆኑን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዴ አስጠነቀቁ። ሊሳ ሽላይን ጄኔቫ ላይ እየተካሄደ ካለው ዓመታዊው የዩኤንኤችሲአር የስደተኞች ጉባኤ ዘገባ ልካለች። ትዝታ በላቸው ታቀርበዋለች።
ባለፈው የአውሮፓ ዓመት መጨረሻ በዓለም ዙሪያ 65.6 ሚሊዮን ሰው በኃይል መፈናቀሉን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታውቋል። ይህ በብዛቱ ከዚህ ቀደም ታይቶ የማይታወቅ ሰው በኃይል የተነቀለውና የተፈናቀለው በጦርነቶችና በሚደርስባቸው ማሳደድ ምክንያት እንደሆነ የመንግስታቱ ድርጅት አስታውቆ ከተፈናቀሉት 22.5 ሚሊዮን የሚሆኑት ድንበር እየሰበሩ ከአገሮቻቸው ወጥተዋል ይላል። በዚህ ዓመት ብቻ ከ2 ሚሊዮን በላይ ሰዎች ከየሀገሮቻቸው ተሰደዋል። በአሁኑ ጊዜ የሚታየውን ዓለም አቀፍ ሁኔታ አስመልክቶ የዩኤንኤችሲአር ኃላፊ በትካዜ ስሜት ባደረጉት ንግግር ባለፉት 5 ሳምንታት ውስጥ ብቻ ግማሽ ሚሊዮን የሚሆኑ የሮሂንጃ ሙስሊሞች ሚያንማር ውስጥ እየተካሄዱባቸው ናቸው ካሉት ዘግናኝ ጥቃቶች ለማምለጥ ተሰደዋል። በእነዚሁ 5 ሳምንታት ውስጥ 50,000 ከደቡብ ሱዳን 18,000 ደግሞ ከማዕከላዊ አፍሪካ ሪፐብሊክ እየተፈናቀሉ ወጥተዋል። ሁኔታው በሌሎች አካባቢዎችም የዚያኑ ያህል የከፋ መሆኑን አመልክተዋል።
Protection is constantly being tested and at times it even seems that refugees have become
ከለላ የመስጠት ጉዳይ በቋሚነት እየተፈተነ ያለ ነው። አንዳንድ እንዲያውም መንግስታት ስደተኞችን እንደ ሸቀጥ የሚናገዱባቸው ሆነዋል። በመርህ የታጠቀ አመራር የሚሰጡ እንኳን ብዙ ጊዜ የስደተኞች መብቶች ሲሸረሸሩ ያዩ ችላ ሲሉ ይስተዋላል። እንዲህ አይነቶቹ ችግሮች የሚፈጠሩት ደግሞ ግራ በተጋቡና አንዳንድም የሐላፊነት ስሜት የጎደላቸው ፖለቲከኞች በሚያነሳሱት የህዝብ ጉምጉምታ ፍርሃት ውስጥ በወደቁ መሪዎች ነው።
ተያይዞም የኢሚግሬሽንና የጥገኝነት ደንቦች እየጠበቁ መምጣታቸውን የጠቆሙት የዩኤንኤችሲአር መሪ ሁኔታዎች እየተበላሹ ያሉት አውሮፓ፣ ዩናይትድ ስቴትስ፣ አውስትራሊያን በመሳሰሉ ወትሮ የጥገኝነት ከለላ በመስጠት የሚታወቁ ሀገሮች ውስጥ ጭምር መሆኑን አስታውቀዋል።
በመጨረሻም ፈረንሳይ ማርሴይ ከተማ ውስጥ ትናንት እሁድ ሁለት ሴቶችን በስለት ወቅቶ የገደለው አጥቂ ጥቃቱን ከመፈጸሙ 2 ቀናት በፊት ፖሊስ አስሮ የለቀቀው እንደነበረ ተገለጠ። የፈረንሳይ ባለስልጣናት እንዳሉት የተለያዩ ስሞች ይጠቀም የነበረው ሰው አርብ ዕለት የሊዮን ከተማ ፖሊሶች ከመደብር ዕቃ በመስረቅ ተጠርጥሮ ይዘውት በኋላ ግን በቂ ማስረጃ አልቀረበም ብለው ለቀውት ነበር። በዘገባዎች መሰረት ሰውየው ማርሴይ ዋና ባቡር ጣቢያ ላይ አላህ ወአክበር እያለ እየጮኸ ሴቶቹን በስለት ከወጋ በኋላ ፖሊሶች በጥይት መተው ገለውታል። የእስልምና መንግስት ብሎ ራሱን የሚጠራው ቡድን በራሱ የዜና አውታር በኩል ለዚህ ለማርሴዩ ጥቃት ኃላፊነት ወስዷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መስከረም 22 2010 ዓመተ ምህረት ምሽት ፕሮግራም ነው።
ዋሽንግተን ዲሲ የሚገኘው የኦሮሞ ማህበረሰብ ድርጅትና የሰሜን አሜሪካ የኦሮሞ ማህበረሰቦች ድርጅቶች ህብረት ዛሬ ዋሽንግተን ዲሲ ላይ በጋራ በጠሩት ሰልፍ የኢትዮጵያ መንግስት የሚቃወምና የአሜሪካ መንግስትን ድጋፍ የሚጠይቅ ሰልፍ አካሂደዋል።
የጠየቅናቸው ጥያቄዎች ሙሉ በሙሉ አልተመለሱም። ግን ችግራችንን መረዳታቸውን በተለይም ባለፈው አመት ብዙ ችግሮች ተፈጥሮ ሰልፍ ብዙ ሰልፍ ወጥቶ ጠይቃቸው ይሄንን ነገሩን እንደተረዱት ሁኔታውንም ለመቀየር ጥረት እንደሚያደርጉ በተለያየ ጊዜ ገልጸውልናል።
ከሰልፉ አስተባባሪዎች አንዱ የሆኑትን አቶ ጉልማ ገመዳን ነው የሰማችሁት። ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በዩናይትድ ስቴትስዋ ኔቫዳ ክፍለ ግዛት ላስ ቬጋስ ከተማ ውስጥ አንድ ግለሰብ ትናንት እሁድ የአሜሪካ ሀገረሰብ ሙዚቃ በሚካሄድበት ስፍራ ከፎቅ ላይ ተኩስ ከፍቶ ከ50 በላይ ሰው መግደሉንና ሌሎች ከ400 በላይ ማቁሰሉን ፖሊሶች ገልጸዋል። ግለሰቡ ተኩሱን የከፈተው የሙዚቃ ትርኢቱን 22,000 ሰው እየተከታተለ ባለበት ወቅት ነው። ፕሬዚደንት ዶናልድ ትራምፕ በዚሁ ጥቃት ምክንያት የሀገሪቱ ባንዲራ ዝቅ ብሎ እንዲውለበለብ አዘዋል። የቀድሞው ፕሬዚደንት ባራክ ኦባማም ሚሼል እና እኔ ለሰለባዎቹ ቤተሰቦች ጸሎት እያደረግን ነው፣ የዚህ አሳዛኝ ትርጉም አልባ ተግባር ሰለባዎች ቤተሰቦችና ሁላችሁንም እናስባችኋለን ብለዋል። ምክትል ፕሬዚደንት ማይክ ፔንስ እና የቀድሞው ምክትል ፕሬዚደንት ጆ ባይደንም እንደዚሁ ሀዘናቸውን ገልጸዋል። ጄፍ ከስተር ያጠናቀረው ዘገባ አለ፣ አዲሱ አበባ ያቀርባል።
ነዋሪነቱ እዚያው ላስ ቬጋስ መስኪት ከተማ የሆነው የ64 ዓመቱ ስቲፈን ፓድረክ ተኩስ የከፈተው እንደሰማችሁት ለጊዜው ተከራይቶት ከነበረውና ከመንገዱ ትይዩ ከሚገኘው ማንዳላ ቤ ካዚኖ ሆቴል 32ኛ ፎቅ ላይ ነው። የቪዲዮ ቅጂ እንዳመለከተው ተላላፊ መንገደኞች አከታትሎ ከሚሰማው ተኩስ ራሳቸውን ለማዳን በእያሉበት ሲወድቁ፣ ሲጮሁ፣ ድረሱልን ጥሪ ሲያሰሙ ተስተውሏል። የላስ ቬጋስ ፖሊስ አባል ጆሴፍ ሎምባርዶ እንደገለጡት የወንጀለኛና ጦር መሳሪያዎች ክትትልና ቁጥጥር መኮንኖች የነፍሰ ገዳዩን ክፍል ሰብረው ሲገቡ ሞቶ አግኝተውታል። ከመድረሳችን በፊት ግለሰቡ ሞቶ ስላገኘ ነው ራሱን እንዳጠፋ ነው ያመንነው። አሁንም ፍለጋችን እንደቀጠለ ነው። ከአስር በላይ ጠመንጃዎች ነው የተጠቀመው ነው ያሉት ሎምባርዶ። አደጋው በተፈጸመበት ወቅት በስፍራው የነበሩ የአይን ምስክሮች ለማግኘት ሞከራችንን እንቀጥላለን። ምንም እንኳ የተፈጠረው ሁኔታ በትክክል ያየች ወይንም የአይን ምስክር ባትሆንም ወይዘሮ ማርታ ባይነህ የሆቴሉ ሰራተኛ ነች። ሌላው ቀርቶ አለች ሳናግራት፣ ተኩስ መኖሩን እንኳ ችግር መፈጠሩንም ያወቅኩት ሴኩሪቲዎች ማለት የደህንነት ጠባቂዎች የያዝነውን ካርታ የዕቃ ማመላለሻ እየዘለሉ በፍጥነት ሲሯሯጡ ምንድን ነው ብለን ከጠየቅን በኋላ ነው። ለማንኛውም እንኳን ተረፍሽ ብዬ ወይዘሮ ማርታን ለመሆኑ ተኩሱ ሲከፈት የት ነበርሽ ብያታለሁ።
ስራ ላይ ነበርኩኝ እኔ። ያው በቃ አምልጡ አምልጡ፣ ወደ ሬስትሩም ወደ አንድ ቦታ ላይ ግቡ ስር ያሉ ሲሉ ነው እንጂ እና ፖሊሶች በላይ ላይ በቃ ካርቱን እየዘለሉ በላይ ላይ እያለፉ ሲሆኑ አንደር ከቨሮች እና ፖሊሶች በቃ ራሱ ሰራተኞቹም አላዩ ማንም ያየ እዛኛኛ ዳውን ስቴር ነን ያለ ነው።
እዛው ሆቴል ውስጥ ግን አይደለሽም?
ሆቴል ውስጥ ነን ያለ ነው። ሆቴል ውስጥ ግቢ ውስጥ ነኝ ነው ያለው። ግን መንደልቤ በጣም ሰፊ ነው፣ ትልቅ ነው። የተለያየ እንትን ስላለው እኔ ታች በኩል ታች ነኝ፣ መሬት ዳውን ስቴር ነኝ። ወደ ኤሪያው በኩል ራሱ አይደለም።
ተኩሱ አይሰማችሁም ነበር?
አልተሰማም። ምንም ተኩሱ አይሰማም። በሲኤንኤን ሳየው ገረመኝ። ተኩስ አለው ያልኳቸው
ከኢትዮጵያውያን የሞተ የምታውቂው አለ?
ሁላችንም ተገናኝተናል። አሁን
ሶምሶን ውብሸት በቬጋስ የህሊና የኢትዮጵያውያን ሬዲዮ ፕሮግራም አዘጋጅና አቅራቢ ነው። እርሱም እንደ ወይዘሮ ማርታ በቦታው አልነበረም፣ በትክክል ያየውም የለም። ግን ያዩና ያጋጠሙትን ሰዎች እየጠየቀ ሁኔታውን ሊያብራራልኝ ሞክሯል። እሱንም እንኳን አተረፈ ብዬ በአደጋው ወቅት የት ነበርክ ለመሆኑ ብየዋለሁ።
በቅድሚያ አመሰግናለሁ። ችግሩ በተፈጠረ ጊዜ እኔ በስራ በአካባቢው ነበር ያለሁት። ከተማ መሀል ስለምንሰራ መንቀሳቀስ አስቸጋሪ ነበር። በአካባቢው የሰዓት አቆጣጠር ከምሽቱ 10:08 ፒኤም ነው። በኢትዮጵያ ከምሽቱ 4 ሰዓት እንደማለት ነው። አንድ ትልቅ የሆነ የሙዚቃ ፈንጠዝያ ወይም ኮንሰርት ይካሄድ ነበር። ኮንሰርቱ የተጀመረው አርብ ዕለት ነው፣ እስከ እሁድ ነው የሚዘልቀው። ሜዳ ላይ ነው። ሜዳው ግን ሜንደሌ ቤይ ከሚባል ከከተማዎች ትልቅ ሆቴሎች ወይም ካዚኖች አንዱ ነው። ጉዳት ወይም አደጋ ያደረሰውም ሰው በዚያ ሆቴል ተመዝግቦ ክፍል የያዘ ነው። ክፍል የያዘው ግን ቀደም ብሎ ነው። ሴፕቴምበር 28 ነው፣ ከሶስት ቀን ቆይቷል። በቅርብ ባገኘሁት መረጃ በ10,000 ዶላሮች የሚቆጠር የገንዘብ ልውውጥ አድርጓል፣ ማለት ቆምሯል። ይበላ ገና እየተጣራ ነው። እና በዚህ አደጋ አሁን በቅርብ በተወጣ መረጃ እስካሁን ወደ 58 ሰዎች ሞተዋል፣ ተገለዋል። 500 በላይም ቆስለዋል። ቁጥሩ ግን እየጨመረ ነው የሚገኘው ያለው። እንግዲህ ዋና ጉዳይ ይህን ያፈጸመው ማን ነው የሚለውም ጥያቄ እርግጥ ሰውየው ታውቋል። ስቲቨን ታዲክ የሚባል ከዚህ ከኒቫዳ ራቅ ብሎ ሞስኪት በሚባል ክልል ወይንም ወረዳን ብለው ነዋሪ ሆነና እዚሁ በኒቫዳ ነዋሪነት የሚታወቅ ነው።
አከታትሎ ይሄን ያህል ሰው ሲገድል፣ እርግጥ ዜና ላይ እኔም እንዳየሁት 10 አይነት የተለያዩ ጠመንጃዎች እያፈራረቀ ነው የተኮሰው። በመሀል እንደው ፖሊስ ሊያቋረጠው እንዴት አልተቻለም?
ፖሊስ ራሱ እንደደረሰው በቦታው ለመገኘት ጥረት አድርጓል እና ለማስቆምም ሞክሯል። ወደ ህንፃው ድረስም ገብቷል። ግን መጨረሻ ላይ ራሱን ገድሎ እንደሞተ ነው የታወቀው።
ዜናችን ላይ እሱ ነው ያለው
እንጂ ፖሊስ በፍጥነት ነው የደረሰው። መደዳበብ ስለሚተኮስ ይህን ያህል ጉዳት ሊያደርስ ይችሏል።
ወደ ከተማው ከሞስ ከሚኖርበት ወደ ከተማ ለምን እንደመጣ ነው የሚታወቅ ነገር አለ?
አሁን በግማሽ ሰዓት በፊት የከተማ የፖሊስ መኮንን መሰጡት መግለጫ እንዴት እንደመጣ ለምን እንደመጣ እያጠናን ነው። ሌላው ቀርቶ በዚህ በሶስት ቀን በተካሄደው ሙዚቃ ኮንሰርት መግቢያ አለው ገዝቷል አልገዛም የሚለውም እየተጣራ ነው የገኘው እና ገና አልታወቀም።
እሱ ግን ኮንሰርቱ ጋር አልሄደም ለማንኛውም። እሺ
አልሄደም። ምናልባትም አንዱ ቀን ሄዶ ሊሆን ይችላል። ይሄ ምርመራ ላይ ያለ ጉዳይ ነው። አዎ፣ ባለቤቱም ከሀገር ውጭ በመሆናቸው እየተጠበቁ ነው።
ባለቤቱ ብትል ሳምሶን አብረው ሁለት ሴቶች ወይ አንዲት ሴት እስያዊት ነች ይባላል። ስለ እሱ የሰማው ነገር አለ? አብሮ የነበሩ ሰዎች
አብሮት በክፍል ውስጥ አንድ የእስያ ሴት ነበረች የሚል ማምሻውን ይወራ ነበር እና እሷ እስካሁን አልተገኘችም። ፖሊስ ፎቶዋን አውጥቶ እየታደነች ወይም እየተፈለገች ነው ያለችው። ሌላ አንድ ወሬ የሰማው ትላንት ማምሻውን በዚህ በ2000 ህዝብ በተሰበሰበበት ቦታ አንድ ሴት ዛሬ ሁላችንም እንሞታለን እናልቃለን ብላ ትናገር ነበር እና ገፈታትረው አስወጧት የሚል አለ። እሱንም እያጣሩት ነው ያሉት።
ነገ ተመልሼ ብደውልልህ ከዚህ የበለጠ ኢንፎርሜሽን ወይ መረጃዎች እንደምሰጠኝ ተስፋ አደርጋለሁ። ሳምሶን ውብሸት በጣም አመሰግናለሁ ለዛሬው።
በጣም አመሰግናለሁ። ዝግጁ ነኝ።
ዩናይትድ ስቴትስ ውስጥ በዚህ መሰል ጥቃት ህይወታቸው ያለፈ አያሌ ንጹሐን መኖራቸው ይታወቃል። ዩናይትድ ስቴትስ ውስጥ ህጻናት፣ ሴቶች፣ አረጋውያን፣ አቅመ ደካሞች ወዘተርፈ ታጣቂዎች ያካሄዷቸው ያልታሰበ አደጋ ሰለባ ሆነዋል። እናም ያለፉ አጋጣሚዎችን ለናሙና ብንመለከት እንኳ ባለፈው 2016 ኦርላንዶ ፍሎሪዳ ውስጥ በሚገኝ ተመሳሳይ ጾታ የማታ ክለብ ውስጥ ነፍሰ ገዳይ የ49 ሰዎች ህይወት አጥፍቷል። በ2015 ካሊፎርኒያ ውስጥ በሚገኝ አንድ የማህበራዊ አገልግሎት መስሪያ ቤት ላይ ባልና ሚስት ባካሄዱት የተኩስ እሩምታ 14 ሰዎች ተገድለዋል። አሁንም በ2015 አንድ ታጣቂ ኮሎራዶ ውስጥ በሚገኝ የጽንስ ማቋረጫ ክሊኒክ ባደረሰው ጥቃት 3 ሰዎች ሞተዋል። በጥቅምት 2015 አንድ ታጣቂ ኦሬገን ውስጥ በሚገኝ የኮሚኒቲ ኮሌጅ ውስጥ ባካሄደው ጥቃት 9 ሰዎች ተገድለዋል። አሁንም በ2015 ቴኔሲ ውስጥ በሚገኝ የባህር ኃይል ተጠባባቂ ወታደሮች መካከል 9 ሰዎች፣ ደቡብ ካሎራይና ውስጥ በሚገኝ አንድ የአፍሪካ አሜሪካውያን ቤተ ክርስቲያን ውስጥ ሌሎች 9 ሰዎች፣ አሁንም በዚሁ በ2015 በአንድ የቴክሳስ ሬስቶራንት በተቀናቃኝ ሞተረኞችና ፖሊሶች መካከል በተካሄደ የተኩስ ልውውጥ 9 ሰዎች ሞተዋል። ሁሉም ገዳዮች በነገራችን ላይ ከፖሊስ ቁጥጥር አላመለጡም። ወደ ቬጋስ ሁኔታ ስንመለስ የጥቃቱ ዓላማም ሆነ መነሾ እስካሁን ግልጽ አለመሆኑን የተናገረው የፖሊስ ክፍሉ ነፍሰ ገዳዩ ፓዶክም ለጊዜው ከማንኛውም ሽብርተኛ ቡድን ጋር ግንኙነት እንደሌለው ነው የተናገረው። ዩናይትድ ስቴትስ አገር ውስጥ ደህንነት መስሪያ ቤት በበኩሉ አገሪቱ ውስጥ በሚገኙ በሌሎች ተቋማት ላይ ምንም አይነት ስጋት ለጊዜው እንደሌለ አመልክቶ በብዙ ህዝባዊ ስፍራዎች ግን ተጨማሪ ጥበቃ እንደሚኖር ገልጧል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕም ቅድም እንደሰማቸው የዚህ ጭካኔ የተሞላበት አሰቃቂና አሳዛኝ አደጋ ሰለባ ለሆኑ ቤተሰብ በሙሉ ልባዊ ሐዘኔን እገልጣለሁ፣ እግዚአብሔር ይባርካቸው ሲሉ ዛሬ ሰኞ ማለዳ ትዊት ያደረጉ መሆናቸው ታውቋል።
አመሰግናለሁ አዲሱ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ዋሽንግተን ዲሲ የሚገኘው የኦሮሞ ማህበረሰብ ድርጅትና የሰሜን አሜሪካ የኦሮሞ ማህበረሰቦች ድርጅቶች ኅብረት ዛሬ ዋሽንግተን ዲሲ ላይ በጋራ በጠሩት ሰልፍ የኢትዮጵያ መንግስት የሚቃወምና የአሜሪካ መንግስትን ድጋፍ የሚጠይቅ ሰልፍ አካሂደዋል። ሰልፉን የተከታተለችው ጽዮን ግርማ ተከታዩን ዘግባለች።
የዩናይትድ ስቴትስ መንግስት አምባገነኑ የኢትዮጵያ መንግስት መደገፉን ያቁም የሚሉ መፈክሮችን የያዙና መፈክሮቹን በድምጻቸው የሚያሰሙ ሰልፈኞች ከነጩ ቤተ መንግስት ተነስተው ጉዟቸውን ወደ የአሜሪካ የውጭ ጉዳይ መስሪያ ቤት ያደረጉት በዋሽንግተን ሰዓት አቆጣጠር እኩለ ቀን ሊሆን ጥቂት ደቂቃዎች ሲቀሩት ነው። ከአስተባባሪዎቹ አንዱ የሆኑት የዩኒቨርሲቲ መምህሩ ዶክተር ጉልማ ገመዳ ሰልፉ የተጠራው ኢትዮጵያ ውስጥ በኦሮሞ ህዝብ ላይ የደረሰ ያለውን በደል ለዓለም ህዝብ ለማሳወቅ ነው ብለዋል።
የዛሬው ሰልፍ የተጠራው ባለፈው አመት በኢሬቻ ቀን ብዙ ሰዎች ስለሞቱ እነሱን ለማስታወስ፣ ከዚያም ወዲህ ደግሞ በሀገሪቷ ውስጥ ብዙ ችግር ስላለ ስቴት ኦፍ ኢመርጀንሲ ምክንያት ብዙ ሰዎችም ስለታሰሩ አሁንም ታስረው ስላሉ ስለነሱም ለማመልከት ለአሜሪካን መንግስት ለማሳወቅ እንዲሁም ደግሞ ባለፉት ወራት በምስራቅ በኩል በኦሮሞና በሶማሌ መካከል ግጭት ተፈጥሮ ብዙ ሰዎች ከቤታቸው ስለተፈናቀሉ እነዚህም ሰዎች ስለመፈናቀላቸውና ለዚህም መንግስት ተጠያቂ መሆኑን ለማሳወቅ ነው እዚህ የተሰበሰብነው።
በዛሬው ሰልፍ ላይ የሰልፈኞቹ ቁጥር ከዚህ ቀደም ከነበረው ጋር አነስተኛ ነው። ዶክተር ጉልማ ይህ የሆነበት ምክንያት አለ ይላሉ።
በእውነት በዛሬ ወጣው ሰው ቁጥር እንደዚህ አይነት ሰልፍ ስናደርግ ከነበረው አነስተኛ ነው። አነስተኛ የሆነበትም ምክንያት ደግሞ ባለፈው ሳምንት ጀምሮ ይሄን ባለፈው ዊኬንድ በሙሉ የተለያዩ አክቲቪቲዎች ሲደረጉ ስለቆዩ ሰው በዛ ላይ ተሰማርተዋል። ይሄ ብቻ አይደለም ማለት ነው። በዛሬ ከስራ ፈቃድ አግኝቶ የመጡ ሰዎች ብቻ ናቸው እንጂ ትናንት ማታም እንዲሁ ባለፈው ዓመት የተደረገውን ግድያ በመቃወም የሞቱትንም ሰዎች ለማስታወስ ተሰብስበን ነበር። ብዙ ሰዎች ተገኝተዋል በዛም ቦታ። እንደዚሁም ከዛ በፊት በቅዳሜ ዕለት በኢሬቻን በዓል ለማክበር የተሰበሰቡ ብዙ ሰዎች ነበሩ፣ በቁጥር ብዙ የሆኑ።
ዶክተር ጉልማ አክለው የዋሽንግተን ዲሲ የኦሮሞ ማህበረሰብና የሰሜን አሜሪካ የኦሮሞ ማህበረሰብ መሪዎች በጋራ ሆነው ያዘጋጁት ማመልከቻ ላይ ፈርመው ለአሜሪካ የውጭ ጉዳይ መስሪያ ቤት ማስገባታቸውን ተናግረዋል። በዋሽንግተን ዲሲ በየጊዜው እንዲያሉ ሰልፎች ይደረጋሉ። ምን ውጤት አስገኝተውላችኋል? ምንስ ውጤት እናገኛለን ትላላችሁ? ለዶክተር ጉልማ ያቀረብኩላቸው ጥያቄ ነበር።
በእርግጥ የጠየቅናቸው ጥያቄዎች ሙሉ በሙሉ አልተመለሱም፣ ግን ችግራችንን መረዳታቸውን በተለይም ባለፈው ዓመት ነገሩን እንደተረዱት ሁኔታውንም ለመቀየር ጥረት እንደሚያደርጉ በተለያየ ጊዜ ገልጸውልናል። ስለዚህ ሙሉ በሙሉ በአንድ ቀን ብቻ ወይም በተወሰኑ ሰልፎች ይሄ ነገር ይፈታል ብለን አናምንም። ግን ችግር ሲፈጠር ግን ሁልጊዜ ይሄንን ወጥተን ለመንግስትም ለሌላም ሰው ማሳወቅ ግዴታ አለብን። በሀገር ውስጥ ያለውንም ህዝብ የመደገፍ ግዴታ አለብን።
ከሰልፉ ተሳታፊዎች አንዷ ብርቄ ዋቅጅራ ትባላለች። በዋሽንግተን ዲሲ መንገዶች ላይ እንዲህ ባሉ ሰላማዊ ሰልፎች ለበርካታ ጊዜ ተሳትፋለች። ምክንያቷ ደግሞ ኢትዮጵያ ውስጥ ላሉ ወገኖቿ ድምጿን ለማሰማት እንደሆነ ትናገራለች።
ኢትዮጵያ መንግስት የኦሮሞን ህዝብ፣ ምሁራንን፣ ተማሪን፣ ህዝቡን በእስር ቤት እያቃጠለ እያሰረ እያስጨነቀ ነው ያለው። ሌላውን ደግሞ ከሌላው ህብረተሰብ ጋር በማጋጨት ህዝቡን ተፈናቅለው ካሉበት ኑሯቸውን ቀያቸውን ጥለው እንዲወጡ እያደረገ ነው ያለው። ህዝቡን ከምድሩ ላይ እየነቀለ እያስወገደ ነው ያለው። ይህንን ቅሬታ ለማሰማት ነው የወጣ ነው። የአሜሪካን መንግስት ደግሞ ለኢትዮጵያ የሚያደርገውን የገንዘብ እርዳታ በተለያየ መንገድ የሚያደርግለትን የገንዘብ እርዳታ እንዲያቆም፣ ምክንያቱም ገንዘቡን ሲወስድ ህዝቡን ሊጠቅምበት ሳይሆን የጦር መሳሪያ የገዛ ህዝቡን ለማስጨረስ ለወታደር ነው የሚጠቀምበትና ያ ሁሉ እንዲቆም ነው።
መሩሃን ሙሀባ ፋሩክ ሙሀባ ከተባለው ወንድሙ ጋር ሰልፉን እንደተቀላቀለ ይገልጻል። ኢትዮጵያ ለየትኛውም ማህበረሰብና እምነት ተከታይ የነጻነት አገር አይደለችም ብለው እንደሚያምኑና ይህንን አቋም ይዘው ሰልፍ እንደመጡም ይናገራሉ። መሩሃን ከዚህ ሰልፍ ከአሜሪካ መንግስት የምጠብቀው ነገር አለ ይላል።
ኢትዮጵያ ላይ ያለውን ስርዓት ሙሉ ለሙሉ ባያስቆሙልንም ቢያንስ የሚሰጧቸውን ፍትሐዊ ያልሆነ እርዳታዎችን እና ምናልባትም ከዛም አልፎ ከሄደ ማለት ነው ፖለቲካሊ ተጽዕኖ አድርገው ኢትዮጵያ ውስጥ ያለውን ዲሞክራት ያልሆነውን ስርዓት መቀየር የሚችሉበት አቅምና ሁኔታዎች አላቸው ባይ ነው።
በሰልፉ ላይ ያነጋገርናቸው አብዛኞቹ ሰዎች ድምጻቸውን ጮክ አድርገው የሚናገሩት በሀገር ውስጥ ያሉ ወገኖቻቸውን ወክለው እንደሆነ አበክረው ይናገራሉ። ጣልቃ እንዲገባ የሚጠይቁት የአሜሪካ መንግስትም ወዲያውኑ ምላሽ ባይሰጣቸው በሂደት ግን ለውጥ ይመጣል ብለው ያምናሉ። የኢትዮጵያ መንግስት በበኩሉ በተደጋጋሚ በሚሰጣቸው መግለጫዎች እንዲህ ያሉ በውጭ ሀገር የሚደረጉ ሰልፎችን ከማጣጣል ውጪ ምላሽ ሲሰጥባቸው አይሰማም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የአስተዳደር በደልና ሙስና ተስፋፍቷል የሚሉ ቅሬታዎች ይሰማሉ። በሀገረ ስብከቱ የተለያዩ አድባራት አንዳንድ አገልጋዮች አቤቱታቸውን ለካህናት አለቆችም ለመንግሥት አካላትም እያቀረቡ ናቸው። ከነዚህ አቤት ባዮች መካከል የተወሰኑት በሰጡት ቃል ላይ ተመስርተን ባለፈው ሳምንት አንድ ዘገባ ማቅረባችን ይታወሳል። መለስካቸው አማሃ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅን መምህር ጎይቶም ያይኑን በጉዳዩ ላይ በሰፊው አነጋግሯቸዋል።
የሙስና ተግባር ተሳትፈዋል የሚሉት ሰዎች እንደው እንደምሳሌ የሚጠቅሱት ነገር በጃቴ መካነ ሕይወት ቅድስት ኪዳነ ምሕረት ካቴድራል የቤተክርስቲያኒቱ ሀብት የሆነ መሬት በውል ላይ ውል እንዲሰጥ ሀገረ ስብከቱ ትእዛዝ ሰጥተዋል የሚል ይገኝበታል። ሀገረ ስብከቱ እርስዎን ይመለከታል።
ማስረጃው የት አለ?
ማስረጃው አለ። ለምሳሌ በውል ላይ ውል እንደተፈጸመ የሚያሳይ ማስረጃ አለ።
አዲስ አበባ ሀገረ ስብከት ሰጠ ነው?
አይደለም፣ ሀገረ ስብከቱ ሳይሆን የደብሩ አስተዳዳሪ የሰጡት። የደብሩ አስተዳዳሪ ሲሰጡ ከፍተኛ ችግር ተፈጥሮ በቤተክርስቲያኒቱ በደብሩ በዚያ ምክንያት ይጣራ ተብሎ ሲጣራ አጣሪው ያለው ይህንን ነው እና ይሄ አይመለከቶታል ማለት ነው። ስለዚህ ምን ያስባሉ?
በዚህ ነገር እኮ ሀገረ ስብከት እኮ ነው እርምጃ የወሰደው። ስለዚህ በግልጽ በሆነው አካሄድ
ልክ ነው፣ ሀገረ ስብከቱ ነው
ጥቆማ ቀረበ፣ ህጋዊ ያልሆነ ነገር ስራ ተሰርተዋል የሚል ጥቆማ ቀረበ። ሀገረ ስብከት ልኡካን ላከ። ልኡካን ሪፖርት አቀረቡ ለሀገረ ስብከት። በቀረበው ሪፖርት መሰረት ይሄ የፈጸሙ የስራ ኃላፊዎች እንዲነሱ አደረገ።
እንዲነሱ ማድረጉ ብቻ አይደለም፣ ይሄ ትእዛዝ የደረሰኝ ከሀገረ ስብከቱ ነው ያሉት ሰውዬው። ከሀገረ ስብከቱ ከሆነ ትእዛዙን የሰጡት እርስዎ ነው ማለት ነው?
የለም፣ እንደዛ አይነት ደብዳቤ የለማ። እኛ እኮ ትእዛዝ የምንሰጠው ዝውውርም ሲደረግ ትእዛዝም ሲሰጥ በቃል የሚባል ትእዛዝ አይኖርም። በትክክል ይሄ የሚያሳይ ደብዳቤ ካለ ተሰጠው ከሆነ በነገራችን ላይ ይሄ ተፈጸመ በእኔ ጊዜ አይደለም፣ እኔ እዚህ እያለሁ አይደለም።
መቼ ነው እርሱ
ተፈጸመ የተባለ? እኔ የገባሁት መጋቢት መጨረሻ አካባቢ 2008 ዓመተ ምህረት ነው። ይሄ ችግር ተፈጠረ የተባለው በቀጥታ ሚያዝያ አካባቢ ነው። ስለዚህ ይሄኛው እኔ ስመጣ አካባቢ ከነ በፊት የተፈጸመ ነው። ይሄኛው ችግር ስፈታ ግን በእኔ ጊዜ ነው የተፈታ። ይሄ የዚህ ችግር ራሱ ጥቆማ አቀርቦ መፍትሄ ያገኘው በእኔ ነው።
ስለዚህ
በትንሽ ጊዜ ማለት ነው፣ በእኔ ጊዜ አይደለም።
ትእዛዙን የሰጡት እርሱ አይደለም? ሌላ
አይደለም። እኔ እስከማውቀው ድረስ የተሰጠ ደብዳቤ የለም።
አው ሰውየው ግን የሚሉት ትእዛዝ ተሰጠኝ ነው የሚሉት። ይሄን ትእዛዝ ያለ ጥርጥር ኮንትራቱ ወይንም ውሉ የተሰጣቸው ሰዎች ማለት ነው፣ ለጋራጅ ስራ ተብሎ የተሰጣቸው ሰዎች ውሉን ያገኙት ህገወጥ በሆነ መንገድ እንደሆነ ይታወቃል። በህገወጥ መንገድ እየተሰጠ አንድ ህጋዊ የሆነ አስተዳደር አካል ያንን ትእዛዝ በጽሁፍ ይሰጣል ማለት አይጠረጠርም መቼ።
እሱ ትክክል ነው።
ስለዚህ ለዚህ ችግር መፍትሄ ሲሰጡ ድርጊቱን ፈጽመዋል የተባሉት ሰዎች ወደ ህግ ፊት እንዲቀርቡ አደረጉ? እንዲህ የሰጡት መፍትሄ ምንድን ነው?
አስተዳደራዊ እርምጃ ነው የወሰድ ነው።
ምንድን ነው ያደረጋችሁ?
ከደረጃ ዝቅ ብለው ከነበሩበት ቤተክርስቲያን ደረጃ ዝቅ ብለው እንዲመደቡ አድርገን።
ለህግ አልቀረቡም እስካሁን?
ለህግ አልቀረቡም እስካሁን።
ያቀርቧቸዋል?
ምኑ?
እነዚህን ሰዎች፣ እነዚህን ህገወጥ ስራ የሰሩ ሰዎች።
የቀረበው ሪፖርት ምንድን ነው? የተሰራው ስራ ከደረጃ ዝቅ ብለው ካሉበት ለአንዴና ለመጨረሻ እድል ይሰጣቸው የሚል ውሳኔ የተወሰነ።
ከዚህ ጋር በተያያዘ ሀገረ ስብከቱ ተበድያለሁ ከሚሉት መካከል ሊቀ ስዩማን ተስፎ የሚባሉ ጸሐፊ የነበሩ የዚህ ካቴድራል ተነስተዋል። ከዚያ ከኃላፊነታቸው ለምን ያነሷቸው እሳቸው?
ይህ ተጠቃሽ እኮ አንዱ ችግር ፈጣሪ እኮ ነው። እዛ ቦታ ይሄ ውል ሲሰጥ በራሱ በማን ነው የተሰጠው? ሰውየው ፈራሚ ናቸው፣ ማህተም ይዘው ጸሐፊው ነው።
ስለዚህ ተጣርቷል በትክክል አልጠቀሰም ማለት
ነው። ይሄ ነው አሁን እሱ ከዛ ቦታ ሲነሳ፣ በነገራችን ላይ በእርገት ነው የተነሳው እንጂ ከደረጃ ዝቅ ብሎ አይደለም። በእርገት እንደተነሳ ማስረጃ አለኝ። አንድ እርከን ጨምሮ ነው የተዛወረው።
እሱ ነው የተዛወረው?
አዎ፣ የዛወርኩት እኔ ነኝ። አብሮ ነው የተዛወሩት ሁለቱ፣ አለቃውና ጸሐፊው አብሮ ነው የተዛወሩት።
ይህን ሲወስኑ እኒህ ሰውዬ ጥፋተኛ እንደሆነ ያውቃሉ፣ ከአስተዳደሪው ጋር ማለት ነው። በደረጃ እርገት ለምን ያሳድቧቸዋል ታዲያ እንደዛ ከሆነ?
አይ ምንድን ነው ከእኔ በፊት ነው ውል የተሰጣቸው፣ በእኔ ጊዜ አይደለም። የተገኘው በእኔ ጊዜ ቢሆንም ግን የተፈጸመው ከኔ በፊት ነው የሚል ነገር ነበረ። እና በኋላ የተዛወሩበት ምክንያት በጥፋት አይደለም። ዋና ጸሐፊ ለሰላሙ ሲባል ከዛ ቦታ መነሳት አለባቸው። ለምን? ሰጣ ገባ ገብተዋል ከህዝቡ ጋር። ሰጣ ገባ ስለገቡ እዛ ቦታ መኖር አይችልም።
ስለዚህ ለሰላሙ ስንለው ነው የሚሉኝ ሰው
እውነት ነው።
ከዛ በኋላም እኒህ ሰውዬ እንደሚሉት ከሆነ ወደዚህ ወደ ሌላ ደብር ከተዛወሩ በኋላ እኒህ ሰውዬ አሁንም ከደረጃ ዝቅ ብለው እንደውም ደረጃውና ደሞዙ ባልተገለጠ ሊቀ ስዩማን ተስፉ ደጀኔ ከደረጃም ዝቅ ብለው ደረጃቸውም እንደውም ሳይገለጽ ደሞዛቸውም አበላቸውም ሳይገለጽ ተበድያለሁ ብለው አቅርበዋል። እሳቸው ብቻ ሳይሆኑ 7 ከ6 ሰዎች የማያንሱ ሰዎች አልፈው እና ጥያቄያቸውን ሁሉ ከእርሱ አልፈው ለቅዱስ ፓትርያርክ ሁሉ አቅርበዋል። ለምን ነው ይሄን ያደረጉት?
የኛው የሆነበት ምክንያት ከዛ በኋላ የተፈጠረው ሌላ ችግር ስላለ ነው። ከዛ በኋላ የተፈጠረው እነዚህ የቤተክርስቲያን መሪዎች ናቸው። አስተዳዳሪም ይባል ዋና ጻፊም ይሆን የቤተክርስቲያን ኃላፊዎች ሽሞኞች ናቸው። ኃላፊዎች ናቸው ትልቅ የሥራ ድርሻ አላቸው። እና ይሄ የሥራ ድርሻቸውን በትክክል ባለመወጣታቸው በጾመ ፍልሰታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያህል ክብር እንዳለው ህፃናትም ሳይቀሩ በቤተክርስቲያን ተገኝተው እንደሚያስቀድሱ ሱባኤ እንደሚይዙ ይታወቃል። በዚህ ሱባኤ ወቅት ላይ የተወሰኑ ግሩፖች ስራቸውን ትተው በቅድስት ማርያም ቤተክርስቲያን ተሰልፈው ሰላማዊ ሰልፍ መጥተው ህዝቡን እየረበሹ ሱባኤ ግባውን እየረበሹ ስለነበረ ቅዱስ ፓትርያርኩም አላግባብ እየረበሹ ስለነበረ በወቅቱ ያደረጉት ድርጊት ስራቸውን ትተው በሰልፍ በመገኘታቸው ይሄ ደግሞ ከአንድ መሪ አራያነታቸው ተጠብቀው መምራትና ማስቀደስ ይገባቸው ግን እነሱ በዚህ አድማ ላይ በመሳተፋቸው የተወሰደ እርምጃ ነው። ሊቀ ሲዩማን ተስፎ ደጀኔ የተባሉት ዋና ጸሐፊ የነበሩት በወቅቱ የተመደቡበት ስራ ሳይሄዱ ቀሩ። ፈቃደኛ ለሆኑ ሄደው ለመስራት ፈቃደኛ ባለመሆናቸው ለአራት ወራት ስራ ሳይገቡ ቆዩ። ከዚህ በኋላ ሌላ ሰው ተመደበ። በትክክለኛው አካሄድ ማለት ነው። ማስተዋቂያ አወጡ። የተመደቡበት ቦታ ስራ ቦታ ላይ እንዳልተገኙ ሪፖርት አቅርቦ በቀረው ሪፖርት መሰረት ከስራ ውጭ እንዲሆን ተደርጓል። በህጉ በስርዓት መሰረት ማለት ነው።
ሌላ ደግሞ ከአስር የማያንሱ የቤተክርስቲያን አገልጋዮች ናቸው። እርስዎን ጨምሮ በሰባት ሰዎች ላይ ለኮልፌ ቀራኒዮ ክፍለ ከተማ አቃቤ ሕግ ብለው ክስ እንዲቀርብላቸው ወይም እናንተ እንዲከሱ አቤቱታ አቅርበዋል። ባጭሩ የደብረ ሰበካ ጉባኤ የፈቀደውን የደሞዝ ጭማሪ የማይገባ ጥቅም በመፈለግ እንደከለከላቸዋቸው ነው የሚያበሩት። ይሄ የሙስና ተግባር አይደለም?
በምን ተከለከለ?
እነሱ የሚሉት አንደኛ ይህን ላስፈቀዱት እና ለፈቀዱት የሁለት ወር ደሞዛችሁን 50,000 ብር ትተዋላችሁ፣ ሁለተኛ የ1,600 ብር ደግሞ ከእያንዳንዱ በፐርሰንት ትለቃላችሁ ተባሉ። የለም የህግ ወጥ ነው አንለቅም ብለው ላሉት አልተከፈለም። ይሄ እውነት ነው?
ይሄ እርምጃ የወሰደ ማን ነው?
በእናንተ ትእዛዝ ነው የሚሉት።
ማናንተ ጥያቄ አካል
አስተዳደሩ
አዲስ አበባ ሀገረ ስብከት እኮ ግንኙነቱ ከሰራተኞች ጋር አይደለም፣ ግንኙነቱ ከተቋሙ ጋር
እንደ ቅድሙ ነው። ያዛል የሚለው
እኮ በምንድን ነው የሚያዘው ነው ዋናው ነገር።
በዚህ ውስጥ የለበትም።
በዚህ ውስጥ ምንም ነገር የለም።
እርሱም ያዘዙት ነገር የለም።
ምንም ነገር የለም።
ምን አደረጉ ከዚህ በኋላ? ከሰሙ በኋላ
ምኑ?
ይህንን ጉዳይ
አጣርተናል። በነገራችን ላይ የተከፈለው ገንዘብ 50,000 ለጽህፈት ቤቱ የገባ ገንዘብ መታወቅ ያለበት ማለት ነው።
ለየትኛው ጽህፈት ቤት?
ለአዲስ አበባ ሀገረ ስብከት ጽህፈት ቤት ማለት
ነው። ለምን እንደሚገባው
ለአዲስ አበባ ሀገረ ስብከት ጽህፈት ቤት 20% አድባራት ገቢ ያደርጋሉ ለአዲስ አበባ ሀገረ ስብከት ማለት ነው። ከገቢያቸው ከሚያገኙት ገቢ ያደርጋሉ ለአዲስ አበባ ሀገረ ስብከት።
ስለዚህ ገቢ አይደለም እኮ የታዘዘው ወጪ ነው።
ከወጪ ከደብሩ ወጪ ነው። ወጪ ሲሆን ወዴት ነው የሚገባው? ወደ ሀገረ ስብከት ነው የሚገባው።
የለም
ገቢ ያደርጋሉ።
ይሄ 50,000 ብር እኮ ተወሰደብን የሚሉት የሰራተኛ ደሞዝ ተቀንሶ ነው እኮ። ይሄ ጭማሪው ተቀንሶ እኮ ነው እንዲወሰድ የተደረገው።
አዎ እኮ ደብሩ የሚሉት ምንድነው? ከሰራተኛ ፐርሰንት የሚከፈላል በየደብሩ ማለት ግልጽ ነው።
ማለት ደብሩ በሚያገኘው ገቢ መጠን የሚከፈል ማለት ነው።
አዎ ከዛ ምንድነው የተደረገው? የመክፈል አቅም ስላልነበረ ደሞዛችን እንዲጸድቅልን አዋጥተን መጀመሪያ ፐርሰንት እንክፈል የሚል አይነት ስምምነት ተስማምተዋል ከደብሩ ጋር።
ሰራተኞቹ
ማለት ነው። ስናጠራው እንግዲህ ከደብሩ ያገኘ ነው ማስረጃ ነው። በደም ዲታይ መጠየቅ ስለሚቻል ችግር የለው። በአካል ደብሩን በምን መልኩ የተፈጸመ በቀጥታ ያለው ነገር ግልጽ በሆነ መልኩ ማጣራት ይቻላል። ግልጽ በሆነ መልኩ መጠየቅ ይቻላል። የቅርብ ኃላፊው ስለሆነ ማለት ነው። ያቆረጡብን እያሉ ያሉም ሀገረ ስብከት ሳይሆን ደብሩ ነው ቅሬታ አቅራቢዎች እያሉ ያሉት። ስለዚህ መጀመሪያ መጠየቅ ያለባቸው የደብሩ አስተዳደር ኃላፊዎች ናቸው። መጀመሪያ መጠየቅ ያለባቸው
መምህር በዚች ቤተክርስቲያን ብዙ አባቶችም እንደሚሉት ሙስና በጣም ስሩን ሰዷል ይላሉ። በዚህ ያምናሉ?
አለም የለም ለማለት በትክክለኛ ጥናት ነው የሚያስፈልገው። ሪሰርች ሳይኖር ይሄ አሁን በትክክል እዚህ ቦታ አለ እዚች ቤተክርስቲያን አለ እንዲህ ያለ ለማለት የተጠራ የተጠና ሪሰርች ሊኖር ይገባል። የለም ለማለትም በትክክል የተረጋገጠ አለመኖሩን የተረጋገጠ ነገር መኖር አለበት እንጂ ከሐሜት እና ከአልዋልታ
ባለፈ መልኩ በርሶ እንደው ሀገረ ስብከት እንደ ስራ አስኪያጅነቱ ይህንን በጥርጣሬም ባሉባልታም ደረጃ አለ የሚባለው እንደውም ስር ሰዷል የሚባለው የሙስና ስራ የመልካም አስተዳደር ጉድለት ለማቃናት ምን ስራው ሰርተዋል? እርሶ
መልካም በጣም ብዙ ስራዎች ተሰርተዋል በሀገር ስብከት ደረጃ ይሄ ነገር ለማስተካከል። አንደኛ የስልጠና ሂደት ነው። መጀመሪያ ማህበረሰቡ አገልጋዮች፣ ካህናቱ፣ መሪዎች ከሙስና የጸዳ አሰራር እንዲኖራቸው ህዝቡ የሚሰጠው ለቤተክርስቲያን የሚሰጠው ገንዘብ በአግባቡ ተሰብስቦ ለሚመለከተው ክፍል እንዲገባ በየመዋቅሩ እንዲዘረጋ በአግባቡ ገንዘብ እንዲሰበሰብ ለማድረግ አዌርነስ መፍጠር አለብን። ይሄ ዝም ብሎ በቁጥጥር ብቻ የሚደረግ ስለማይሆን ማለት ነው። ህዝቡ ራሱ እንዲቆጣጠር፣ ገንዘቡም እንዲቆጣጠር፣ ካህናቱም በአግባቡ ገንዘባቸው እንዲቆጣጠሩ፣ አገልግሎታቸውን በትክክል እንዲያገለግሉ፣ በአግባቡ ኪራይም ሆነ ሌላ ገንዘቡን በአግባቡ እንዲሰበሰብ ለማድረግ የተለያዩ ስልጠናዎች አካሂደናል። አንደኛ የዘመናዊ የሆነ የሂሳብ አሰራር እንዲዘረጋ ተደርጓል። በዚህ አመት 2009 ዓመተ ምህረት ከፍተኛ የሆነ የስራ እንቅስቃሴ ተደርጓል። በስልጠና በተለይ ከፋይናንስ ስራ ጋር ተያያዥነት ያላቸው ባለሙያዎችና ሰራተኞች ስልጠና እንዲሰጣቸው ተደርጓል። ይሄ የፋይናንስ አያያዛቸው ህጋዊ የሆነና ግልጽነት ያለው አሰራር እንዲሰሩ ለማድረግ የተለያዩ ስልጠናዎች ተሰጥተዋል። ለመሪዎችም ይሁን የተለያዩ የስራ አመራርም የፋይናንስ አያያዝም ስልጠና ተሰጥቷል። ከዚህም ባለፈ በየክፍለ ከተማው ከህዙ ጋር ወርደን ማለት ወርደን መሰረታዊ የቤተክርስቲያን ችግር ምንድነው? አሁን ያለው በህዙም በካህናቱም ያለው መሰረታዊ ችግር የሚባለው ነገር ምንድነው ብለን በሁሉም ክፍለ ከተማዎች አዲስ አበባ ውስጥ ባሉት በሁሉም ክፍለ ከተማዎች ዞረን ለመጀመሪያ ጊዜ ነው የመጠየቅ ቻለ። ለመጀመሪያ ጊዜ ነው በሁሉም እስከታች ወርደን ክፍለ ከተማ ድረስ ወርደን የሰበካ ጉባኤ የምእመናን ተወካዮች የሰንበት ትምህርት ቤት ተወካዮች ባሉበት ካህናቱም ባሉበት ውይይት ተደርጓል። በየቦታው ማለት ነው። እዚህ በክረምት ላይ ከሐምሌ 17 እስከ 28 ድረስ የነበረው ከ3000 በላይ ህዝብ እና ካህናት ውይይት አካሂደናል፣ ግምገማ አድርገናል። ይሄ እንግዲህ ግብአት አግኝተናል ማለት ነው። አሁን መሰረታዊ ያለው ችግር ምንድነው የሚለው ግብአት አግኝተናል። ለወደፊት ደግሞ ከተገኘው ግብአት የታዩ ጉድለቶች አስተካክለን እንሄድበት ስራ ይኖራል ማለት ነው።
ከቤተ ክርስቲያኒቱ የመንፈስ ልዕልና አኳያ ይሄ በጣም ሰውነትን መንፈስን የሚያዋርድ ተግባር በቤተክርስቲያኒቱ መኖሩ ያሳዝነውታል
ማለት
ሙስና በጣም ከቤተክርስቲያን ከክርስትና መንፈሳዊ ልዕልና አኳያ አስጸያፊ ነው።
እውነት ነው።
ይሄ መኖሩ አለመባሉ በትልልቅ አባቶች ስር ሰዷል መባሉ ራሱ ያሳዝነውታል።
አለ መባሉ በጣም ያሳዝን፣ ምንም ጥርጥር የለውም። እጅግ በጣም ያሳዝን። ለምን ከቤተክርስቲያን ተልእኮ ከቤተክርስቲያን መንፈሳዊ አካሄድ አንጻር እዚህ ጥርጣሬ ውስጥ ራሱ መገባቱ በጣም ትልቅ በጣም ውድቀት ነው። ትልቅ አሳዛኝ ሁኔታ ነው።
በጣም አመሰግናለሁ
መምህር። በጣም አመሰግናለሁ። ይመስልኝ
ለምሽቱ ያሰናዳናቸውን ዘገባዎች ያጠናቀናል። አድማጮች፣ ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛችኋለን።
የዛሬ ዘገባዎችን የያዘው የዜናና የትንታኔው ክፍል ቢጠናቀቅም ዝግጅታችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ከመደበኛ ሳምንታዊ ፕሮግራሞቻችን ጋር ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎች የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ለማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3:45 ሊል ነው። አስተናጋጆቻችሁ ቆንጂት ታዬና
እኔም ሶሎሞን አባተንን፣ ቴክኒሻኑ ጀስቲን ትዋይት ነው አብሮን የቆየው። ፕሮዲውሰራችን ብርሃን ኃይሉ ነች። የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ክቡራትና ክቡራን፣ የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። ወደ ስፖርት ዝግጅት እናልፋለን። አዘጋጅና አቅራቢ ሰሎሞን ክፍሌ ነው።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በ5000 የዓለም ሻምፒዮኑ ኢትዮጵያዊው አትሌት ሙክታር ኢድሪስ በትሬንቶ ኢጣሊያው የ10 ኪሎ ሜትር የጎዳና ሩጫ ለሶስተኛ ጊዜ ድል ተቀዳጀ። በእግር ኳስ ከ20 ዓመት በታች የሴቶቹ የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ማጣሪያውን ወደቀ። እነዚህንና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በ5000 የዓለም ሻምፒዮኑ ሙክታር ኢድሪስ እንደ አውሮፓውያን ዘመን አቆጣጠር በ2014 እና በ2015 ያስመዘገባቸውን ድሎች ተከትሎ ነው ትላንት በትሬንቶ ኢጣሊያ የ10 ኪሎ ሜትር የጎዳና ሩጫ ውድድር ያሸነፈው። በዚህ ጂሮ አልሳስ ኢንተርናሽናል 10 ኪሎ ሜትር ሩጫ ውድድር ሙክታር ኢድሪስ ሌላውን ኢትዮጵያዊ ጥላሁን ኃይሌን ቀድሞ የገባው በአንዲት ሴኮንድ ነው፣ 28:54 አስመዝግቧል። ያሲን ሐጂ እርሱም ከኢትዮጵያ ነው በሦስተኝነት አጠናቋል። ለኢጣሊያ የሮጠው የማነ ብርሃን ችሪፓ አራተኛ። ሙክታር ኢድሪስ ገና አራተኛው ዙር ላይ ነው ቀድሞ መምራት የጀመረው። ሐጂ ኃይሌና በ2012 እንደ አውሮፓውያን ዘመን አቆጣጠር ኦሊምፒክ በ5000 ነሐስ ተሸላሚው ቶማስ ሎንጎሲዋ ችሪፓ፣ ኔተን አየሎ ከዩጋንዳ በቅርብ ሲከተሉ ቆዩ። ግማሹ ላይ ተፈተለከ፣ 5 ኪሎ ሜትር ሲቀራቸው ማለት ነው። ስድስተኛው ዙር ላይ ጥላሁን ኃይሌ አመራሩን ያዘ። 3 ዙር ሲቀራቸው ሙክታር ደረሰበት። ሐጂና ችሪፓ ግን ሊቋቋሟቸው አልቻሉም፣ ወደ ኋላ ቀሩ። እናም በሁለቱ ኢትዮጵያውያን በሙክታር ኢድሪስና ጥላሁን ኃይሌ መካከል ሲካሄድ የቆየው ከባድ ፉክክር ማብቂያው ላይ የፈጣን ሩጫ መልክ ያዘና አበቃ። ሙክታር ጥላሁንን በአንዲት ሴኮንድ ቀድሞት ጨረሰ። ሙክታር ለንደን በተካሄደው የዓለም አትሌቲክስ ሻምፒዮና በ5000 ሞ ፋራን ቀድሞ መግባቱ አይዘነጋም። በከፍታ ስፍራ የማደርጋቸው ልምምዶች ለድል አብቅተውኛል ያለው ሙክታር ኢድሪስ ችሎታዬ ከቀን ወደ ቀን እየተሻሻለ መምጣቱ ይሰማኛል፣ በ5000 የዓለም ሻምፒዮን ለመሆን መብቃቴም በእጅጉ አበረታቶኛል ሲል አስረድቷል። በተገኘው ድል ቤተሰቤንና ሀገሬን አኮራሁ በማለትም ደስታውን ገልጿል። በሌላ የአትሌቲክስ ሩጫ ስፖርት ዜና በስሎቫኪያ ኮሲቼ ማራቶን ኬንያውያን በሁለቱም ጾታ አሸንፈዋል። በወንዶቹ ሩበን ኪፕሮፕ ኪሪዮ በ20812 በአንደኝነት ሲያጠናቅቅ፣ ፍቅሬ አሰፋ ሮቢ ከኢትዮጵያ 24 ሴኮንዶች ርቆ በሁለተኝነት ገብቷል። ታደሰ ማሞ ተመቻቹ ስድስተኛ። በሴቶቹም አሸናፊዋ ኬንያዊት ናት። ሺላ ጂሮቲች በ2:27:34 ቀድማ የገባችው ሌሎቹን የሀገሯን አትሌቶች ሺላ ቺፕኮችንና ኤሚሊ ሳሞይን በሁለተኛና ሦስተኝነት አስከትላ ነው። ወርቅነሽ ዓለሙና መሠረት ዓለሙ ከኢትዮጵያ የአራተኛና አምስተኝነቱን ቦታ ወስደዋል። የሩጫውን ስፖርት ዜና ለማብቃት ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ወስዳችኋለሁ። አጠር ያለ የእግር ኳስ ዜናም ይዟል።
ኢትዮጵያዊ አትሌት አዱላ ጉዬ የ44ኛው በርሊን ማራቶን ክስተት መሆኑን ተከትሎ የመገናኛ ብዙሃኑን ትኩረት ስቦ ሰንብቷል። ታዋቂውን ቀነኒሳ በቀለን ጨምሮ ወቅታዊ ብቃታቸው ጣሪያ የነካ 3 ዝነኛ የኬንያ ማራቶን ሯጮች ለአሸናፊነት እና ለሪከርድ በተጠበቁበት ውድድር የ26 ዓመቱ አዱላ ሁለተኛ መውጣቱ መላውን የአትሌቲክስ አፍቃሪዎች አስደንቋል። ስለ አትሌቱ ውጤት አስተያየት እንዲሰጡኝ ያነጋገርኳቸው የአትሌቲክስ ስፖርት ባለሙያ አቶ ዱቤ ጂሎ በኢትዮጵያ አትሌቲክስ ፌዴሬሽን የቴክኒክ ዳይሬክተር ናቸው።
ጉዬ ያስመዘገበው ውጤት አስደናቂ ውጤት ነው ለዓለምም። ከዚህ ቀደምም የዓለም ግማሽ ማራቶን እና እንደገና ደግሞ የ21 ከዓለም ቁንጮ የሆነ አትሌት ነው። ስለዚህ የመጀመሪያ ማራቶኑ ነው በርሊን ማራቶን። እጅግ በጣም የሚያስደስት ነው። እንደገና ደግሞ ለወደፊት በርካታ ሪከርዶችን እንደሚሰባብር እርግጠኛ ነኝ።
ይህ አትሌት እንግዲህ የመጀመሪያው እንደመሆኑ መጠን የኢትዮጵያ አትሌቲክስ ፌዴሬሽን ውጤቱን እንደሰማ እንኳን ደስ አለህ ብሎታል። ምክንያቱም ይህን ጥያቄ የጠየቅኩት ኬንያ ኡሁሩ ኬንያታ ፕሬዚደንቱን ጨምሮ የፓርላማ አባላት ሳይቀሩ ተሽቀዳድመው ነው አሸናፊውን እንኳን ደስ አለህ፣ የዓለማችን የክፍለ ዘመኑ ምርጥ ሰው አንተ ነህ ያሉት። ለዚህ ነው ይህንንም የጠየቅኩት።
በእኛ በኩልም ያው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ሻለቃ አትሌት ኃይሌ ገብረስላሴ ውድድር ላይ ያለን እንከታተል ነበረ። እንደውም ያሸነፋል ግምት ነበር ተሰጠው። ለክ እንዳሸነፈ ለኛም ለህዝቡም ያው እንኳን ደስ አላችሁ የሚል መልእክት አስተላልፏል። ኢቭን ኢቭን እንኳን ወዳኑ ነበር መግለጫ ሰጠው። ስለዚህ በፌዴሬሽን በኩል እንኳን ደስ አለ የሚል ነገር መልእክት ኦሬዲ ተላልፎለታል።
በደቡብ ክልል ሲዳማ ዞን ክብረ መንግስት ተብሎ በሚታወቀው አካባቢ የተወለደው አትሌት አዱላ ጉዬ በአሁኑ ጊዜ በአዳማ የኦሮሚያ ውሃ ስራዎች አትሌት ነው። አትሌቱ በበርሊን ማራቶን ሲወዳደር የመጀመሪያው ሲሆን በመጀመሪያ ሙከራውም ካስመዘገበው 2 ሰዓት 3 ደቂቃ ከ46 ሴኮንድ ከአንድ ደቂቃ ያነሰ ጊዜ ማሻሻል ከቻለ ሪኮርድ ለመስበር እንደሚያስችለውም የዘርፍ ባለሙያዎች ተንብየዋል። ወደ እግር ኳስ ዜና ስንሸጋገር የኢትዮጵያ ብሔራዊ ቡድኖች በሁለቱም ጾታ ያሳለፍነውን ዓመት መልካም ያልሆኑ ውጤቶችን አስተናግደው ከቀጣይ ተሳትፎ ውጪ ሆነዋል። ዋናው ብሔራዊ ቡድን ከቻን አፍሪካ ዋንጫ ውጪ መሆኑ ይታወሳል። ሰሞኑን ደግሞ ከ20 ዓመት በታች ሴቶች ብሔራዊ ቡድን ከትናንት በስቲያ ማለት ነው ናይሮቢ ላይ በኬንያቸው 2-1 ተረቶ ከቀጣይ ማጣሪያ ውጪ ሆኗል። ከሁለት ሳምንት በፊት በመጀመሪያው ማጣሪያ በሐዋሳ ኢንተርናሽናል ስቴዲየም 2-2 አቻ መለያየቱ ይታወሳል። 4-3 በሆነ አጠቃላይ ውጤት በአንድ ጎል ተበልጦ ነው ከማጣሪያ ውጪ የሆነው። በሌላው ምድብ የአልጄሪያቸውን በአጠቃላይ ውጤት በሰፊ ልዩነት ያሸነፈው የጋና ከ20 ዓመት በታች ሴቶች ብሔራዊ ቡድን ከኬንያ ሴቶች ቡድን ቀጣይ ማጣሪያቸውን ያደርጋሉ። ማጣሪያው ፈረንሳይ ለምታዘጋጀው ከ20 ዓመት በታች ሴቶች የዓለም ዋንጫ ነው። ይኸው ነው በእኔ በኩል ያለው። ሰለሞን
ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። የተመደበልን ጊዜ አብቅቷል። በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
አመሰግናለሁኝ ሰሎሞንም ገዛኸኝንም። ተከታዩ አፍሪካ ነክ ርዕሶች ነው።
ዓለም አቀፍ የፍልሰት ድርጅት አይኦኤም ስደተኞችና ወደ ሀገሮቻቸው ተመላሽ የሆኑ አፍሪካውያን ፍልሰተኞች በቦሌ አውሮፕላን ጣቢያ በኩል ሲያልፉ ጉዟቸው የተቃና እንዲሆን ለማመቻቸት ከኢትዮጵያ አየር መንገድ ጋር ውል መፈራረሙን አስታውቋል። ከአንድ ሳምንት በፊት ስለተፈረመው ውል እንዲያብራሩ የዓለም አቀፍ የፍልሰት ድርጅት በኢትዮጵያ የሕዝብ ግንኙነት ባለሙያ የሆኑትን አቶ አለማየሁ ሰይፈ ስላሴን የአፍሪካ ነክ ርዕሶች ፕሮግራም አዘጋጅ አዳነች ፍስሐ እያነጋግራቸዋለች። ስለ ውሉ በማብራራት ይጀምራሉ።
የኢትዮጵያ አየር መንገድ በዋነኝነት የተለያዩ አገር ከአፍሪካ ጋር እንዲገናኙ በማድረግ ያው ከፍተኛውን ድርሻ የሚወስድ አየር መንገድ ስለሆነ በኢትዮጵያ በኩል ደግሞ በአዲስ አበባ በኩል ስለሆነ በብዛት ያው አፍሪካ ሀገሮች የሚገናኙት ከብዙ ሀገራት ጋር በአየር ይሄንን ትራንዚት በመጠቀም ብዙ ወደ አፍሪካ የሚመለሱ ስደተኞች ወይም ደግሞ ቮለንተሪ ሪተርኒስ የምንላቸው በፈቃደኝነት ላይ የመመለስ ፕሮግራም አለ። ሰዎች ወደ አንድ ሀገር ሄደው ቆይተው ወደ ሀገር የመመለስ ፈልጋለሁ በሚሉበት ጊዜ እና የመመለሻ ሚንሱ ወይንም አማራጩ በማይኖራቸው ጊዜ አይኦኤም ፋሲሊቴት አድርጎ አመቻችቶ ሁኔታዎችን ወደ ሀገራቸው የሚመለሱበትን ሁኔታ ስለሚያመቻች የዚህን ጊዜ በአዲስ አበባ በኩል አድርገው ወደ ተለያዩ አፍሪካ ሀገሮች ያልፉና ይሄዳሉ። እንግዲህ ይሄንን አገልግሎት ያው ከበፊት ጀምሮ ይሰጣል አይኦኤም በዚህ በአየር መንገዱ በኩል እያደረገ። ነገር ግን ትንሽ አስቸጋሪ የነበረው ምንድን ነው? በኢትዮጵያ በኩል ሲያልፉ ስደተኞቹ ቋንቋውን አይናገሩም። ናሽናል ላንጉዌጅ አማርኛን አይናገሩም፣ ብሔራዊ ቋንቋውን። እንግሊዘኛም አንዳንድ ጊዜ ጥረቶች ይኖራሉ። ስለዚህ ወዴት እንደሚሄዱ መረጃውን በማግኘት በኩል ትንሽ ችግር ነበረ። ስለዚህ ይሄንን ችግር ለማስወገድ ከአየር መንገዱ ጋር በመተባበር አይኦኤም ምልክቶችን አዘጋጅቶ የሚጠቁሙ ባለሙያዎች ተመድበው በተለያየ ምልክቶች እየተሰጡ ሳይምታቱ ወይም ደግሞ ድጋፍ የት እንደሚያገኙ ሁኔታዎች ተመቻችተውላቸው ቀና ጉዞ እንዲያደርጉ ለማመቻቸት ነው እንግዲህ ይሄ ስምምነት የተፈረመው። ስደተኞች ብቻ ሳይሆኑ ግን ተመላሾችም ጭምር ናቸው። ሪኢንቴግሬሽን ኬዝስ ወይም ደግሞ ሪሴትልመንት ኬዝስ የሚባሉ አሉ። እነዚህ እንግዲህ ከዚህ ወደ ተለያዩ ሀገሮች ስደተኞችን የተወሰኑ ቁጥር የሚቀበሉ አሉ፣ እንደ አሜሪካ፣ ካናዳ፣ አውስትራሊያ አይነት ሀገሮች።
የኢትዮጵያ አየር መንገድ አንድ መስሪያ ቤት ተዘጋጅቷል ማለት ነው ይሄን ነገር የሚያመቻች?
እንግዲህ ትብብሩ ምንድነው የተደረገው? ምልክቶችን በተለያዩ ቦታዎች አየር መንገዱ አመቻችቶ ከአይኦኤም ጋር በመሆን በተለያዩ ቦታዎች ላይ አስቀምጧል። ስለዚህ ግር እንዳይላቸው፣ የት መሄድ እንዳለባቸው፣ ምን አይነት እርዳታ ማግኘት እንደሚችሉ፣ ወዴት የሚቀጥለውን ፍላይት እንዲያገኙ መረጃዎችን የሚሰጧቸው ባለሙያዎች ተመድበዋል። እንግዲህ
እነዚህ ስደተኞች በመጀመሪያ ደረጃ ምን አይነት ስደተኞች ናቸው? ሁለተኛ ከየት ነው የሚመለሱት? እነዚህ ስደተኞች ምን አይነት ናቸው ከሚለውን እንጀምርና አፍሪካውያን ስደተኞች ናቸው ማለት ነው?
አዎ፣ ወደ አፍሪካ የሚመለሱ ስደተኞች ናቸው በብዛት። ወደ አፍሪካ ሲመለሱ አንዳንድ ሀገሮች በስደተኞች ሀገራቸው ይገቡና ቆይተው መውጣት ሳይችሉ ይቀራሉ። ረዥም ዘመን በጥገኝነት ጥየቃ ወይንም ስደተኝነትን ለማግኘት ይሞክሩና ሳይሳካላቸው ይቀራል። አንዳንዶቹ ጋር ደግሞ ያው ሁኔታዎች አይመቻቹም፣ ደስ ላይላቸው ይችላል፣ እንደ ጠበቁት ላያገኙት ይችላሉ እዛ በስደት የሄዱበት ሀገር። ስለዚህ ወደ ሀገራቸው ለመመለስ ይፈልጋሉ። የዚህን ጊዜ እርዳታ ይጠይቃሉ ወደ አይኦኤም። አይኦኤም ደግሞ ከተለያዩ መንግስታት ጋር በመሆን አንዳንዴ ሪኢንቴግሬሽን ወይንም መልሶ ማቋቋሚያ ፈንድ በመስጠት አንዳንድ ጊዜ ደግሞ ያው ወደ ሀገራቸው እንዲመለሱና ያው የሀገራቸው መንግስቶች መልሶ ማቋቋሚያውን እንዲያደርጉላቸው በማድረግ ወደ ሀገር ቤት የሚመለሱበትን መንገድ ያመቻቻል።
በመላ ዓለም ለምሳሌ በዩናይትድ ስቴትስ እና በአውሮፓ ሀገሮች ተሰደው የነበሩትን ነው ወይስ ከተወሰነ ቦታ የሚመለሱ ናቸው?
ይሄ እንግዲህ በመላው ዓለም ነው፣ ግን በዋነኝነት ሊሰመርበት የሚገባው ጉዳይ ስደተኞቹ ወደ ሀገር ቤት መመለስ እንፈልጋለን ብለው ሲመለሱ ነው አይኦኤም መተባበር የሚችለው። አንዳንድ ጊዜ አንዳንድ መንግስታት ያው ዲፖርት አድርገው ወይ በኃይል አስገድደው በሚመልሱ ጊዜ አይኦኤም መተባበር አይችልም። ስለዚህ የዛን ጊዜ መሳተፍ አይችልም፣ ይሄንን አገልግሎት ማቅረብ አይችልም አይኦኤም በፖሊሲው ስለማይፈቀድ።
እስካሁን ባለው ጊዜ ምን ያህሎቹ በፍላጎታቸው የተመለሱ አሉ? እንግዲህ ይሄ ገና ጅምር ነው ወይስ እስካሁን በተጨባጭ የተመለሱ አሉ በፍላጎት ወደ ሀገሮቻቸው፣ ወደ ተለያዩ የአፍሪካ ሀገሮች ማለት ነው?
አዎ፣ ይመለሳሉ ከተለያዩ ሀገሮች፣ ወደ ኢትዮጵያም ወደ ተለያዩ አፍሪካ ሀገሮችም ሰዎች ይመለሳሉ። እንግዲህ ቅድም እንዳልኩት የሄዱበት ሀገር ምቹ ሁኔታዎች ሳይገጥሟቸው ሲቀሩ ወይም ደግሞ እንደ ጠበቁት ሳያገኙት፣ አንዳንድ ጊዜ ደግሞ ያው ጥገኝነትን ያመለክቱና አፕላይ አድርገው አሳይለም ሲከርስ የሚባሉት ማለት ነው፣ ይሄ ጥገኝነት ጠያቂዎች ጥያቄያቸው ተቀባይነት ሳያገኝ ይቀርና ያው በካምፕ ውስጥ ብቻ ቁጭ ብለው ብዙ ዘመናት ያሳልፋሉ። ከዛ ይልቅ አገራቸው ተመልሰው እንደ ማንኛውም ዜጋ መኖር ስለሚችሉ መመለስን ይመርጣሉ። ስለዚህ በተለያዩ ምክንያቶች የመመለስ በሚፈልጉ ጊዜ ሰዎች ይሄንን ፋሲሊቴት ያደርጋል አይኦኤም፣ እና ያን ጊዜ ነው የሚመለሱት አንደኛው። ሌላው ደግሞ ሪፊጂ ሪሴትልመንት ፕሮግራም አለ ቅድም እንዳልኩት። እነሱ ሪሴትልመንት ፕሮግራሞች ደግሞ ራሱን የቻለ የተወሰኑ ኮታ መድበው አሁን አሜሪካ ኮታ መድባ የተወሰኑ ሪፊጂዎችን በዚህ ዓመት ትቀበላለሁ በሚቀጥለው ይህን ያህል እያለች ከተለያዩ ዓለም ሀገራት በምትቀበልበት ጊዜ በዚሁ በኩል ነው የሚያልፉት እነሱም ቢሆኑ።
እንግዲህ በአጠቃላይ ለሚመለሱት ብቻ ሳይሆን በኢትዮጵያ አየር መንገድ የሚያልፉት ስደተኞችም ቢሆኑ ለእነሱም ለማመቻቸት ነው እንግዲህ።
አዎ፣ ለሁሉም ነው።
አሁን ይህን ለማድረግ የታቀደበት ምክንያት ብዛት ስላላቸው ነው ወይስ ከዚህ ድረስ ትልቅ ችግር ስለነበረ ነው? ለምን ይሄ እቅድ አሁን ወጣ?
እንግዲህ ከበፊት ጀምሮ ያው ሰዎች በዚህ በኩል ያልፋሉ፣ ይጓጓዛሉ። ግን ችግሩ ምንድን ነው? ቅድም እንዳልኩት የቋንቋ እጥረት አለ፣ የመረጃ እጥረት አለ። አዲስ ሀገር ውስጥ ነው ገብተው አቋርጦ የሚያልፉት እና አንዳንዴ በረራቸው ያመልጣቸዋል። ኤርፖርት ውስጥ ረዥም ጊዜ ይቆያሉ እና ያው ላልተፈለገ እንግልት ስለሚዳረጉ ምቹ የሆነ ቀና ጉዞ እንዲኖራቸው ለማድረግ ይህንን ፋሲሊቴት ማድረግ ወይም ደግሞ ማመቻቸት ስላስፈለገ ነው እንግዲህ አሁን ይሄ የተወሰነ።
በኢትዮጵያ ከአይኦኤም የሕዝብ ግንኙነት ባለሙያ ከአቶ አለማየሁ ሰይፈ ስላሴ ጋር የተካሄደው ውይይት አላበቃም። በመጪው ሳምንት ሰኞ ቀሪውን ክፍል ይዘን እንቀርባለን። ዝግጅታችን ወደ ማብቃቱ ነው። አንድ ሙዚቃ ጋብዘን ይሆናል የምንሰናበተው። የነዋይ ደበበን
የአይኔ አበባ ነሽ
ግሩም ዜማ ነው ቆየት ያለ።
ክቡራትና ክቡራን በዚሁ እንሰናበት። ጤና ይስጥልን።
ደህና ደሩ ዘውተረ መንገዝ Oh, yeah, my resolution. Oh, yeah, I never vanish. Oh, yeah, my vacation. Oh, yeah, my resolution. Oh,
ከፊትሽ ከዓይኖችሽ አልነቀላሉ መውደድ ያስገምታል ሰዎች አድበሉ የዶኝታና ፍቅር አብረው አይሄዱም ጫወታሽ ናፈቀ ያትበይ ዘፈን የአይኔ አበባነሽ የአይኔ አበባነሽ የአይኔ አበባነሽ የአይኔ አበባነሽ የአይኔ አበባነሽ Yeah, 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 yeah